ሁለተኛ ክፍል መደበኛ ፕሮግራማችን አሁን ይጀምራል። በእኛ በኩል ገና የህዝብ ትግል ማጅራት ተመቶ በአስመሳይ አሻጋሪዎች ሲኮላሽ ጀምሮ ብለን ነበር። አሁን ውዥንብሩም እየጠራ መንጋውም ሰከን እያለ ነው። ከዚህ ቀደም በፍኖተ ዲሞክራሲ ተላልፈው እየነበሩ የአረጎበዝ ነቃበል ጠብዮችና ማሳሰቢያዎች መካከል የተወሰኑትን አስተምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ጋሪ ወደፊት ፈረስ ወደ ኋላ ፖለቲካ ህዝበኛ የምንላቸው ፖለቲከኞች የሚወስዱት ብቻ ለሀገሪቷ ያስፈልጋል የተባለውን ሳይሆን የህዝብ ድጋፍ ያስገኝልናል ብለው የሚያምኑትን ነው። እስኪደላደሉ ሰማይና ጨረቃን ሁሉ የርሻ መሬት ልናደርግላችሁ ነው። ወርቅ በመንገድ ይፈሳል። ዘይት ቤንዚን አውጣን የማይሉት ነገር የለም። 28 ዓመታት ይቻገር ሲሉን የከረሙትም በስሟ ኢትዮጵያ ማለትን ይጀምሩና አልፋውም ኢትዮጵያዊነት ሱስ ነው ሲሉ ይደልሉናል። የሚያሳዝነው ጆሮ ሰጥተናቸው ልንንበረከክ ዝግጁ ሆነን ራሳችንን ለቀጣይ ባርነት ለመዳረግ ስንቸኩል መታየቱ ነው። ተታለውና በተከለሰውነት ዙሪያ አሜሪካ ባጠነጠነው ፕሮፓጋንዳ ተወዝውዘው እንደ ትላንቱ ሁሉ ነግ ጨቋኛቸው የሚሆነውን ግለሰብ ማወደስና ማድነቅ ሲጀምሩ መለስ ብለው ታሪክን መቃኘት አይፈልጉም። ይህን የሚያሳስባቸውን ይጠላሉ። ኢያፓ ከቀሰመው ተመክሮና ከተጨባጭ ሁኔታ በመነሳት የማይሆነውን ነገር አይሆንም፣ የማይጠቅመውን አይጠቅምም፣ ጎጂ ጅማሮን ከንቱ ግብዝነትን ለአምባገነንነት መክፈቻ ነው ሲል ብዙዎች ሐሳቡን በማጤንና በመረዳት ፋንታ ማውገዙን መርጠዋል። ላቀረባቸው ሐሳቦች ሆኑ ማጠየቂያዎች ግን ይህ ነው የሚባል ምላሽ መስጠት አልቻሉም። የተባለው ሁሉ ሆድ ሲያውቅ ዶሮ ማታ እንዲሉ ሁሉም የሚረዳው ሐቅ ነውና በተቀነባበረ መልክ የጀመሩት የጥቃት ልፈፋ ግን ምን ያህል እንደዘቀጠ ያሳያል። የኢትዮጵያ ሕዝብ 60 በመቶ ወጣት ነው፣ ወጣቱ ደግሞ ድርጅቱን አያውቀውም ይላሉ። ታዲያ ምን ይሁን? 40 በመቶ ካወቀው ይበቃል። የአራት አምስት ሰው ጠባብ ቡድኖችን ጠርቶ እያስተናገደ ያለ ህዝበኛ ቡድን ኢህአፓን አያውቀውም ብሎ ለማግለል መነሳቱ የሚያስቅና የሚያስተዛዝብም ነው። ኢህአፓን ለማግለል ጌቶቹ የወሰኑት የሚለው ስለሚደመጥና ተቀባይነትም ያገኛል በሚል ፍርሃት የተነሳ ለማፈን በተደረገው ውሳኔ መሰረት ነው። የኢህአፓ መርሃ ግብር ያረጀ ያፈጀ ነው፣ ለዘመናችን አይሆንም እያሉም ነው። የኢህአፓ መርሃ ግብር በ1966 እና በ2010 አንድ አይደለም፣ በየጊዜው እንደ ሁኔታው የተሻሻለም ነው። ሁሌም ግን ህዝባዊና ዴሞክራሲያዊ መሆኑን ማንም ሊክደው የሚችል አይደለም። ለዚያውም የትኛው አቋም ነው ጊዜ ያለፈበት? ዴሞክራሲያዊና ሁሉን አቀፍ ሽግግር የሚለው? ዴሞክራሲ ለሰፊው ህዝብ የሚለው? ለህዝብ የሚበጅ ቅይጥ ኢኮኖሚ ያለው? ሉዓላዊነት ለኢትዮጵያ የሚለው? የህግ የበላይነትና ፍትህ የሚለው? የነሱስ መርሃ ግብር ማለትም ካፒታሊዝም ተብየው ጮርቃ ልጅ ነው ወይስ የገማ የገለማና ለህዝብ ስቃይ ምክንያት የሆነው? ኢህአፓ ሲመሰረትም አሁንም ዘመናዊ ፓርቲ፣ የህዝብን ፍላጎትና መፈክር አራማጅ ድርጅት፣ ነጻ ኢትዮጵያዊ ድርጅት ነው። ለማንም ባዕድ አገሩን አልሸጠም፣ ቸርቻሪዎችንም አጥብቆ ይዋጋል። እንዳንዳንዶቹ ዋሾች የህዝብ ትግል መራን አራመድን ብሎ ሲዋሽ የሚደመስ ሳይሆን መሰራት ያለበትን ባለው አቅም ሁሉ ሰርቶ ዛሬ ያለበት ሁኔታ ላመጣው የህዝብ ትግል ግለሰብ ነው የሚሉት ሳይሆን ያቅሙን አስተዋጽኦ አድርጓል። ጋሪውን ከፈረሱ አስቀድሞ የተከሰተው ህዝበኛነት ለአገርና ለህዝብ በቅድሚያ ምን መከናወን እንዳለበት የተነገረውን ሁሉ የሚጻረር ነው። የወያኔ እጅ ያለበት የህዝብ ግድያና ብጥብጣ ሰፍኖ እያለ ይህን በአስቸኳይ ለመፍታት ከመጣር ይልቅ አዲሱ ሹም ዙረትና ሽርሽር፣ በባዕድ አገር የሚኖሩትን ለመደለል ጉዞን፣ ሁሉን የፖለቲካ እስረኛ መፍታትና የህግ የበላይነትን ለማስፈን መጣር ሳይሆን ለወንጀለኞች የምህረት አዋጅን ማጽደቅ መርጧል። እርምጃዎቹ ሁሉ አንገብጋቢና ቀዳሚ ሳይሆኑ ህዝበኝነትን የሚያንጸባርቁ መደለያዎች መሆናቸውን ገና ያልተረዱ ብዙዎች መኖራቸው አገራችን ለቀጣይ ምጸትና መከራ መዳረጓ ሲያንሳት ነው የሚያሰኝ ነው። ሁሉን አቀፍ የሽግግር ሂደት ይጀመር፣ የሽግግር መንግስት ይቋቋም የተባለውን ዋና የህዝብ ጥያቄ ወደ ጎን ጥሎ የግለሰብ አገዛዝን፣ ያው የምናውቀው ቆሻሻ ቡድንን ቀጣይ ባለስልጣንነትን ለማስፈን መፍጨርጨሩ ቅድሚያ ተሰጥቶት እያየን ነው። ህዝበኞቹ ምክር የማይሰሙ ሆኑ እንጂ በየአጋጣሚውና መድረክ በይፋም በሌላም የግንኙነት መንገድ አስቸኳይ ተግባሮች ሊሆኑ የሚገባቸውን ተቆመንላቸው ነበር። ፈረሱ ከጋሪው መቅደም እንዳለበትም ነግረናቸው ነበር ማለትም ይቻላል። አንደኛ ሁሉን የፖለቲካ ፍኞች ዓለምንም ቀድሞ ሁኔታ መፍታትና የህዝብን መብት የሚጻረሩትን አዋጆች ሁሉ መሻር። የምህረት አዋጅ ያጸደቀ ፓርላማ ተብዬ ተቋም ለዚህ ውሳኔ ጊዜ ሊያንሰው አይጠበቅም። ሁለተኛ ህዝብ የጠላቸውን ብሔረተኛ ገለባ ቡድኖችና ግለሰቦች ጋብዞ አስተናጋጅና የፈሰሰ ቡና ጠራጊ ከመሆን ሀቀኛ አገር ወዳድ ኃይሎች ሁሉ ከቱሉ ፎርሳ እስከ ማንበሳ ቀርቦ ሁሉን አቀፍ የሽግግር ሂደት ለመጀመር በትኩረት መጣር። የሽግግርን አስፈላጊነት ይዘት አሳጥቶ በነሊንጮ አጥፊ ምክር መሰረት በያዝነው መንገድ ሽግግር ይመጣል ማለቱን ባስቸኳይ ትቶ ግለሰብን እንዳሸጋጋሪ ማቅረብን፣ ማንንም ድርጅት በባዕድ ትዕዛዝ ለማግለል ሳይሞከር ሁሉን አቀፍ ሽግግርን በአቋራጭ አስወግዶ በህዝበኛ መንገድ መፈክሩን ቀምቶ ግን በተግባር የሰለቸንን አገዛዝ እድሜ ለመስጠት እየተጣረ ያለው ሁሉ ከንቱ ነውና ማብቃቱ የሚመረጥ ይሆናል። የሀገራቸው ጉዳይ ከሚመለከታቸውና ለህዝባዊና ሰላማዊ ሽግግር አስፈላጊ የሆኑትን ኃይሎች ከማነጋገር ፋንታ ጭብጨባን መሻትና ይመቹናል የሚባሉትን ያውም ብሔር ነክ ቡድኖችን ብቻ ቅድሚያ መስጠት በጣም ስህተት ነው። ከህዝብ ኃይሎች ጋር መቆም ለለውጥ ሂደቱም ዋስትናና ጉልበት እንደሚሆን መገንዘቡ ይገባል እንጂ አገዛዙና ስርዓቱ ሳይነካ የራስን ብሔረሰብ ሰዎች መሾም ላይ ማተኮሩ ፋይዳ አይኖረውም። ይበልጥ ግጭትን አስከትሎ የጨነቀው ከወያኔም እንዲጠጋ ይገፋል እንጂ ጠቀሜታ የሌለው ጠባብና ጎጂ ስምሪትም ነው። የኢትዮጵያን ውስብስብ ችግሮች በሰላምና በውይይት ለመፍታት መጣር ያሻል እንጂ በግለሰብ እና በተወሰነ ቡድን ሊፈታ የሚችልም አለመሆኑን መገንዘብ መቅደም ያለበት ግንዛቤና ብልህነት ነው። ለኢትዮጵያ ደግ ከሚመኝ ሁሉ የስልጣን ጥሜት ካላወረው ሁሉ የሚጠበቅ ነው። ሶስተኛ የህዝባችንን ችግርና ስቃይ ለማስወገድና ድህነትን ለመቋቋም እርምጃ መውሰድ መጀመርን፣ ተገቢ የኢኮኖሚ አቋሞችና አዋቂዎችን አማክሮ መያዝን፣ አገርን ለባዕድ ገልቦ ማቅረቡን ማቆምን፣ የኑሮ ውድነትን መቅረፍን ማስቀደም ያስፈልጋል። የአዲሱ ሹም የኢኮኖሚ ፖለቲካ አንዳንድ ዶላር አዋጡ ብር መቀየርና ያው ህዝብን ዘረፋ ማጧጧፉ እንጂ ቀናና የተጠና ባለመሆኑ ጉዳት እያደረሰ ነው። ሁሉን አውቃለሁ ማለትና በጥሬ ኢትዮጵያ ባዕዳን ምክር መቃኘቱን መተው አስፈላጊ ነውና ይህንንም መረዳት ያሻል። እነዚህን ቀዳሚ እርምጃዎች ለመውሰድ ሀቀኛና ሙሉ ጥረት ካለ ይህን ደግፎ ኢትዮጵያን ከቀውስ ሊያወጣ የማይፈልግ የለም ብለን ማመኑን እንመርጣለን። ከአጠቃላዩና አገራዊ ህዝባችንን ከሚመለከት ጥያቄዎች ወጣ ስንል ደግሞ ድርጅታችንን በሚመለከት የተወሰደው አቋም ተቃውሞን እንድናሰማ የሚገፋፋን ነው። አንድም የኢህአፓ የፖለቲካ እስረኛ አልተፈታም ወይም ስለ ሁኔታቸው የተሰጠ ምንም ገለጻ የለም። አዲሱ ሹም የመለስ ዜናዊን አቋም ጠብቆና ተከትሎ ስለ ኢህአፓ ላይናገር ላይጋገር ምሎ ተገዝቶ በመገኘቱ ከድርጅቱ ጋር አሜሪካ ባዘዘው መሰረት ምንም የይፋ ግንኙነት ማድረግን አልፈለገም። ያለን ህዝባዊ ድርጅት የለም ማለቱና ለአሜሪካ የሚጠቅመውን የማግለል አቋም መያዙ ለህዝብና ለሀገር የማይጠቅም መሆኑን ለማስረዳትም ጊዜን አናጠፋም። አገራችንን ለሻቢያና ለባዕዳን ከፍቶ የመስጠቱ አቋምም ቢቆም ቢለወጥ ይመረጣል ያልነውን እንደ ጸረ ሰላም ጸረ ኤርትራ በመውሰድ የተከፈተው ዘመቻ በሻቢያ ደጋፊዎችም እየተሰራጨ ያለው ቢቆምም የሚመረጥ ይሆናል። ዛሬም ነገም ጫጫታና የህዝበኞች ጥቃት ሳያግደን የህዝባችንን አንገብጋቢ ጥያቄዎች ምላሽ ለማስገኘት መዋደቃችን የሚያቆም አይደለም። ያባን ለማጥፋትና ከህዝብ ለመነጠል ያለፉትም በትኩረት ሞክረውት ያልተሳካ ጉዳይ ነው። ድርጅቱ ከህዝብ ጎን ሆኖ ትግሉን የሚቀጥል ከመሆኑ ባሻገር የትግሉም ተመክሮ ቀላል ሚዛን የሚሰጠው አለመሆኑን ማወቅ የሚበጅ ይሆናል። ሱዳን ሰባል ኬር የሚላት አበባ ከጧት እስከ ኩለቀን ደምቃ ታብብና በተሰዓት ድራሹ አይገኝም። አሜሪካዊው አንድ ዋርሆል ደግሞ እያንዳንዱ ሰው በሆነ ወቅት 15 ደቂቃ ዝና መድረክ ሊያገኝ ይችላል ብሏል። ያዙል ለቀቁን ያሉ ቡድኖችና የፖለቲካ ሰዎች ድራሻቸው ሲጠፋ ደግመን ተጋግመን ያየነንና ሰፈነው ጫጫታ ባሻገር ብልጭ ብልጭ የሚለውን ዘላቂ ሀቅ የማየቱ ልምዱም ችሎታውም አለን። ብዙዎቹም ቢኖራቸው ምንኛ ባማረ። ብዙዎቹም ከግርግሩ የሚያተርፉትን ቀማኛዎች አውቀው ቢገኙ ምንኛ በተጠቀሙ። ለህዝብ የሚበጅ ሁሉን አቀፍ የሽግግር ሂደት ይቅደም። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። አሸጋጋሪ ኮሎኔሎች፣ አደናጋሪ ሹም፣ ሁሉን የሳቱ ዜጎች። የኮሎኔሉ ሽግግርና መዘዙ። የኢትዮጵያ ህዝብ ስለ ጨካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና። ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ድርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢህአዴግ ተጠናክሮ ይቀጥልና ምርጫ አስተውሏል። መይሶን ደግሞ በጊዜው ዋናው የደርግ ደጋፊና ውጅንብር አፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አስተምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ሰፍኖብን የኖርነው ግፍ ነው። ጊዜያዊ የሽግግር መንግስትን አስፈላጊነት ደርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተከተ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ፍርሃትና ያንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸውም። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማስፈንና ለውሱን ጊዜም ያገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት መስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመከተልም ዴሞክራሲን ሊገድብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ለአጎብጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ስርዓት ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ሁሉን ያጣው ተሰብሳቢ ግን የትግላችንን ውጤት ለቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለ ሽግግር የጻፍነውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቅኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብየውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ትግል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብየውን ስርዓት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የተያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሜንጫ ሲል የነበረውንና መከሰስ የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጩት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ፣ የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳያማክርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየቀጠፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱ ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አድርጎ አሳይቷል። የሽግግር ሂደት ጥያቄ በኢህአፓና መኢሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈለገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን በሌላ በኩል ደግሞ ኢህአፓን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። ኢሶንና ኢሃፋ በነበራቸው አቋሞች ተለያይተዋል። ወታደራዊ አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማፈገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጨፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ተጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ የህዝብ ፍላጎት አክባሪ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢሃፓነት ኢሶንና ኢሃፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀንቀን ነው። ኢሃፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ህይወታቸውን ለሀገርና ለህዝብ በሰጡ ሰማዕት ላይም መቀለድ የሚሰቀጥጥ ወያኔነት ነው። ኢሃፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንተች ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ለህዝባዊ መንግስትና ለዲሞክራሲ የምናደርገው ትግል ገና ግቡን አልመታም። ስርነቀል ለውጥ ስንል ጥገና ሲሉ አለባብሰው ቢያርሱ ባረም ይመለሱ ተብሏል። አዲሱ ሹም በየጊዜው ስርነቀል ለውጥ በሚል ጉዳት ደርሷል ብሎ ጥገና ለውጥን ወደፊት አምጥቶ ብዙ ተናግሯል። ለምን የስርነቀል አማራጭ ተያዘ? ዲስኩሩ ሲንጋጋ ታሪካዊ ሀቅን ደፍጥጦ ማለፉ የተመረጠ በመሆኑ ስርነቀል ለውጥ ስንል ለምንና እንዴትን አጣቅሰን ማብራሪያ መስጠቱን መርጠናል። ታዋቂው የፖለቲካ ሰው ቀደም እንዳሉት አብዮት የእራት ግብዣ ወይም አስረሽ ምችው አይደለም። አብዮት የመረረ ትግልን ይጠይቃል፣ ደም ይፈሳል፣ ስቃይም ያጅበዋል። ይህን ወዶ የሚገባበት ልሙት ብሎ በግድ የሚነሳ የለም። አብዛኛው ሰው ያለው ህይወት አንድ ነው፣ ህይወቱን ይወዳል። ደሃ ስለሆነ ሞት ጉዳዩ አይደለም የሚሉ የቀበጡና ህሊና ቢስ የሆኑ ሀብታሞች ብቻ ናቸው። ሰው ህይወቱን ለመስዋዕት አደጋ የሚያጋልጠው የሚታገልለት ዓላማ ክቡርና ግዳጁ ሲሆን ብቻ ነው። አብዮትን በቀላሉ አይገባበትም፣ በቀላሉ አይይዝም። ምን እንደሚጠይቅና ምን እንደሚያስከትልም ያውቃል። ህዝብ ወደ አብዮት ምርጫ የሚገባው ገዢዎቹ ለሰላማዊና ጥልቅ ለውጥ ጭራሹንም ዝግጁና ፈቃደኛ ሆነው ሳይገኙ ነው። ይህ መብትና ዴሞክራሲን ከሚፈልግና ጭቆና ካስመረረው ህዝብ በኩል የሚጠበቅ ሲሆን ከገዢዎች ባለስልጣኖች አንጻር ደግሞ ቢለመኑ ለስራት ለውጥ ዝግጁ ሆነው ሳይገኙ በራሳቸው ላይ አብዮትን ይጋብዛሉ። ያዜ ኃይለስላሴን ጨቋኝ አገዛዝ በጥገና ለውጥ ለማስኬድ አያሌ ሙከራዎች ተደርገው ከሽፈዋል። ወደ መፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስር ነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ፣ ህዝብ የጠላውን አገዛዝ ኳኩሎ ሊያስቀጥል ፈላጊ ባለመሆኑ፣ ጊዜ ያለፈበትን ስርዓት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስርዓት ሊያስወግድ የተነሳው አብዮት ስር ነቀል ለውጥን ሊያመጣ አልቻለም። ከመሰረታዊ ለውጥ አንጻር ብዙ እርምጃዎች ቢወሰዱም ስር ነቀል ከሆነው የህዝብ ፍላጎት አንጻር ዴሞክራሲ፣ ህዝባዊ መንግስት በህዝባዊ ሽግግር እውን ሊሆኑ አልቻሉም። ወታደራዊው ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አሰፈነ። ስለዚህም አዲሱ ሹም በስህተት ስር ነቀል ለውጥ የተባለው ጉዳት አመጣ ቢልም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ስር ነቀል ለውጥማ ተካሂዶ በነበር አገራችን በህዝብ ፍላጎት አንጻር ከጭቆናና ኢዲሞክራሲያዊነት ተላቃ ነፃ በሆነች ነበር። ስር ነቀል ለውጥ በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አቅጣጫን ይዛ ተጉዛ ደርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግን ፋሽስታዊ አገዛዝ ያመጣው የስር ነቀሉ ትግል ሳይሆን የስር ነቀሉ ትግል ሂደት በመደናቀፉ ነው። ደርግን ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚጠገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ፣ ይህን ተጻሮና የራሱን የቧልት ሽግግር አካሂዶ በአምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ስር ነቀል ለውጥ ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋ እንጂ የሚጠገን የሚታደስ ከቶም አልነበረም። አዲሱ ሹም ሳይቀር ብረት አነሳን የሚሉት ሁሉ ይህ ጥገና አይሆንም ብለው ያመኑ ነበሩ። በዚያ አቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ጠገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ሊንኮታኮት በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አስፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው፣ ኮሎኔሉ ግን ይህን አማራጭ እምቢ ብሎ ክተት አዋጅን አውጥቶ ወደ መጨረሻው ፈርጥጦ መጥፋቱን እናውቃለን። የአውሮፓውያኑ እቅድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ስር ነቀል ለውጥ ማለት ቀና የተሰሩትን ማጥፋት ማፈራረስ ማለት አይደለም። አቁይን ነገር ከተባለ የሹሙ ድርጅት ወያኔ ኢህአዴግ ነው የሀገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቁልፍ ቤቶች ሊመነጽር የተነሳው፣ ይህን ጸረ አማራ ምንጠራ ዛሬም መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንጻር አዲሱ ሹምና እኛ የምንለየው ጥገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቃጣውና ለስር ነቀል ለውጥ የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጥገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን፣ ቂምን፣ ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ስርዓት ይወገድ ያክስም የሚለው ነው። ስርነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰ ገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግሳንግሱ ይወገድ ማለቱ ነው። በከተታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ተገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተሰቡን የሚለውጥና አብዮት ሁሉም ማይሉት በሽግግር ሂደት መክረውና ዘክረው ከሚያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል፣ እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ። የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል፣ ለምርጫ ያቀርበኛል ተብሎ እየተነገረን ስርነቀል ለውጥ ያስፈልጋል ስንል ወያኔን ከነስርዓቱ የሚያሰግድ ለውጥ ማለታችን ነው። አዲሱ ሹም እንዳመነውም በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ስርዓት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ትንተና ህዝብን ማሳሳትና ስርነቀል ለውጥን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲስ ሹም አንድም በጸረ ኢህአፓነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያሰማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቡ ሲታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቅ እናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን እንመርጣለን ሲል የተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያሰምንብን መነሳቱ በዚህም ይረጋገጣል። ህዝብ መክሮና መርጦ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ባንድ አውቅላችኋለሁ በሚል ግለሰብ ሆነ በአፍቅሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰን ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን ኢህአፓን በኮሚኒስትነት ሊከስም ሊያጥላላም ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። እዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ስርዓት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። ኢህአፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃ ግብሮቹ ይፋ ናቸው። ሻቢያም፣ ወያኔም፣ ኦነግም፣ ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ሎሌ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ስርዓትና ለሀገራችን ሉዓላዊነት ታግለው የተሰዉት የተከበሩ ጀግኖች ናቸው እንጂ በተራ ጥራዝ ነጠቅ የኢምፔሪያሊዝም ቡችሎች የሚነቀፉም አይደሉም። ከዚህ ባሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ኢህአፓ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሚኒስት ኮሚኒስት የአልባንያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ኢህአፓ ሰፊውን ህዝብ የከዳ የቡርዣ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብጦ ቅራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አለባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣልነው፣ ስር ነቀል እርምጃ ካልወሰድንበት ያንሰራራል፣ ግፍና በደል ይቀጥላል፣ በየአደባባዩ ይደፉናል። ፍቅር፣ እርቅ ይያሉ ህዝብን ማደንዘዝ ማስተኛት ያብቃ ስርነቀል ለውጥ ነው መፈክራችን የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም ወያኔ ያደግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋቢስ ውጤታል ባለማድረግ ቆርጦ መነሳት ማለት ነው ችግሩ የግንዛቤ ድክመትና የስህተት ከሆነ በጊዜ ይታረም እንላለን ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስርነቀል ትግላችን የምናስወግደው ይሆናል ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም የአብዮት ይዘትም ሆነ ክስተቱ በቀድሚያ በወያኔ መወገድ የሚከሰት ነው የወያኔ አገዛዝ ከነግስ አንግሱ ያክትም ኢህአዴግ አይቀጥልብንም ጸረ ወያኔ ትግላችን አመጻችን ተጠናክሮ ይቀጥል መሸጥ የለመደ እናቱን ያስማማል የከሃዲ አንጃና ፀሬሃፓ ወያኔዎች እንቅስቃሴ ከረጅም ዓመታት ኢህአፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው የአጼ ፍራትና አሜሪካ በህብረት ሊያፈኑት ሞክረው የይዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞት ደወሉን ሊያሰማው ችሏል። የምንኮራበት ክንውን ነው። የአገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና። አድሃሪውን አገዛዝን ማንኮታኮታችን የሚያሳዝን ሳይሆን እሰየው የምንለው ነው። ባጭሩ አድሃሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው ለመወገዳቸው ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም ለህዝብና ለሀገር ስንል የታገልነው ውጤት ነው ዛሬም አምረን የቀጠልንበት ነው እናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተፋክቶላቸው ድርጅቱ ቢተን ሊጠፋላቸው ግን አልቻለም ለምን አንጃልናቸው የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሎል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል አገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለን አቅም ታግለናል መክተናል እንደ አንዳንዶቹ ለፈረንጅ ብናዝርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር ይገን የኢህአፓ ምርጫና ጎዳና አልነበረም አሁንም አይደለም ያርበኞችም ፈለግ አይደለም አልተከተልነውም ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል አንጃዎች አፈጣጠራቸው ከምንዋጋው ፍርሃትና ከበአዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ሁሉ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውንት አንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ጠቋሚ ሊሆን ችሏል ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጠ ተስፋ መወሰናቸው እይታና ትኩረት በአሁኑ ጊዜ እንድንሰጣቸው አድርጓል አሜሪካ ባረጀቂም ሀቀኛውና ዋናውን ይሃባ ስለሚጣላና መገለሉን ስለሚፈልግ አዲሱ ሹመን በተሰጠው እዝ መሰረት በጸረ ይሃባ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል። የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም። የጋበዛቸው ለጸረ ይሃባው እቅድ መሳሪያ እንዲሆኑ ተፈልጎ ነው። ማንንም ላይጠቅም ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔን ሊጠቅም የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የእድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጸረ ይሃባነቱ እንዲደብቅ አልቻለም። አዲሱ ሹም የደርግና ወያኔን ጸረ ይሃባ ውንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም። ለምን ጸረ ይሃባ ጎዳና ተመረጠ? ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ። ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ። ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተለጣፊ ኢህአዴግ በመሆኑ። ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ። ኢህአፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነ ስዩም መስፍን ሳይቀሩ በምሬት መስክረዋል። ህዝብ በአንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢህአፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። ቄሮ፣ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በምር የተካሄደውን ትግል ማለታችን ነው ወያኔን ይጠይቋል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አሰምተናል። እነ ዴቪድ ሺንና ሀርማን ኮህን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንቢልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነ ካሳ ከበደ፣ ሻለቃ ዳዊት ወዘተ በመገኘትና ስለ ኢህአፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ሚስጥር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማስተናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ሚስጥር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢህአፓ የለም አንጃዎች ኢህአፓ ናቸው በሚል ተንተርሶ በድርጅቱ ላይ እጅግ ያሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢህአፓ ላይ የገሙ የገለሙ ክሶችን ደግሞ አስተምቷል። የአንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ይሃባነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ፣ ይሃባን ግን እንደ ተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የጠበቅነውና ይሆናል ያልነውም ስለሆነ አላስገረመንም። የአለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከኢህአፓ ጋር ልነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ጸረ ኢህአፓነትና አፍቅሮ ወያኔ ከዛሬ 10 ዓመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ፣ እናግዛችኋለን፣ አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ይረዱና ከቴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የአባ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተራቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? አላማውስ ምንድነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምጽ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢህአፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀሳቀስ በመሆኑ ይህ መርህ ሲጣስ ሁሉም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሉም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ፣ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትሬ ብሎ ራሱንም ቡድኑንም ያስተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ካሳቡ ተቀባይነት ያጣ በውድቅ ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከት የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያስተባብር ቆይቶ ለወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ህገወጥ ድርጅት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመጥረቅም የኢህአፓ ዴሞክራሲያዊ የኢህአፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይህ ግለሰብ ቀደምም የኢህአፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት ኢህአፓ ነኝ፣ መስራች ነኝ፣ ጠቅላይ ሚኒስትሬን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ ኢህአፓን መስርቷል? እስቲ እናዳምጠው ያለውን።
ትክክለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢህአፓን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትር ብዬ የምጠራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ኢህአፓ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍኩ። ሆነም በመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረም የምሳተፈው። ከ1972 በኢትዮጵያ አቆጣጠር ጀምሮ ኢህአፓ አመራር ውስጥ ገብቼ መጀመሪያ በኮኦፕቴሽን ከዛም ደግሞ በተለያዩ ጉባኤዎች ሁለት ጊዜ ተመርጬ ቀጥ እያለሁ
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደው ለ46 አመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ይዚያና ተፋም። ይህ ያንጀመሪ በፖለቲካ ምድረበዳ ሲዋዥክ ከርሞ ቀቢጸ ተስፋን ጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ 3 ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስ ቅጥሩ አቀባበል እናደርግልሃለን ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ ያደናገረ እንዳለ የደረሰንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ኢያፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽ መደመድ ነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የኢያፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናቀውና የተካንበት ትምህርት በመሆኑ ይዚያ ተፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ህዝብ ጣራቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢያፓ አልተፋተፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀለሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም የራሳቸውን ከሃዲነት አጋለጡ እንጂ። ኢያፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ቸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም።
ለማ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
የአፍሪካ መዲና አንቺ ፍቅር አምባ ሀገሪ አዲስ አበባ ያደግብሽ ብዙ ብዙ ያየውሽ